ከደቡብ ክልል የሚቀርቡ የክልልነት ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው ብልጽግና ፓርቲ በወጥ እቅድ መመራት ከህዝብ ጋር ነጻ ውይይት ማድረግና ህዝቡን አሳምኖ የሚመራ አመራር ማዋቀር ይገባዋል ሲሉ ምሁራን መክረዋል። የክልል አደረጃጀት ጉዳዮችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤቱ አፈ ጉባኤ አቶ አደም ፋራ መግለጫቸው ተዘግቧል። የራሳን ዘብዲዮስ ከሐዋሳ ተጨማሪ ያለው
በክልል ተደራጅተን የራሳችንን ድል በራሳችን እንስናለን በሚል በደቡብ ክልል የሚነሱ የህዝባቸው የሚባሉ አያሌ የክልል ጥያቄዎች በተገቢ ሰዓት ተገቢ ምላሽ አልተሰጣቸውም በሚል ምሬት ከጥያቄነት አልፈው የሰላም ዘውት ምንጭ መሆናቸውን ምሁራን ይናገራሉ። በተለይ በአገሪቱ ታይቷል ከተባለው ለውጥና አዲስ ጠቅላይ ሚኒስትር መሾማቸውን ተከትሎ ቀደም ሲል በኃይል ታፍኖ የነበሩ እነዚህ ፍላጎቶች በተሰጠው ነጻነት ፈንድተው ወጥተው በተለይ 14 ዞኖች በህገ መንግስቱ መሰረት ጥያቄው ካልተመለሰልን በማለታቸው ጉዳዩ የክልሉን ፖለቲካዊ ማህበራዊና ኢኮኖሚያዊ ሁኔታዎችን እየተቆጣጠረ ነው ሲሉ ይከራከራሉ። የፖለቲካ ሳይንስና የዓለም አቀፍ ግንኙነት ባለሙያ የሆኑት አቶ ዳያሞ ዳለ ከሰሞኑ የወላይታ ክስተት በመነሳት የመደራጀት ጥያቄ ስለምን ችግር ሆነ የሚለውን ተናግረዋል።
ከአደረጃጀት አንጻር እየተከሰተ ያለ የሰላም እጦት የሚያሳየው ነገር ምንድነው? መጀመሪያ ድሮ በሂደር የሚባለው አሁን ብልጽግና ፓርቲ የሆነው ድርጅት እኚህ ችግሮች እንዴት እንደሚያስተናግድ ወጥ የሆነ ፕሮግራም የለውም፣ ውሳኔ መግባባት የለውም። ጥያቄውን ያነሳው የዞኑ የወላይታ ዞን አመራር ያው የብልጽግና አባል ናቸው። ምንድነው የሚያሳየው? የርዕዮትና የተግባርም የአስተሳሰብም አንድነት አለመኖሩ ነው የሚያሳየው።
በደቡብ ክልል የሚቀርቡ የክልል ጥያቄዎች እልባት እንዲያገኙ ክልሉን እየመራ ያለው የደቡብ ክልል ብልጽግና ፓርቲ በወጥ እቅድ መምራትና ከህዝብ ጋር ነጻ ውይይት ማድረግ እንዲሁም ህዝቡን አሳምኖ የሚመራ አመራር ማዋቀር ያስፈልገዋልም ብሏል።
የወላይታ ዞን ተወካዮች ከዚህ መውጣታቸውን ከደቡብ ክልል ምክር ቤት መውጣታቸውን ገልጸው አብሰንት ያደረጉ ውይይት ከእነሱ ጋር የተደረገ አልመሰለኝም። የኦፊሻል የሰማነው ነገር የለም። ቢደረግ ኖሮ የህዝብ ተወካዮች ናቸውና ለህዝቡ መግባባትን ማስረጥ ይችሉ ነበር። ችግር ሲፈጥ በምላሽ የመስጠት አይነት ነገር ስለሆነ ነው።
መልካም። ከዚህ ጋር በተያያዘ የሚደረጉ እንቅስቃሴዎች አሉ፣ ወላይታ ብቻ ሳይሆን ሌሎች አካባቢዎችም እና እሱንስ እንዴት ነው የሚያዩት?
አሁን እንግዲህ ከወላይታው የምንረዳው ምንድን ነው? በአንዴ መካረር ከመጣ በኋላ የሰውና ንብረት መጥፋት ይከተላል። ወደ ጸጥታ ጉዳይ ይዞራል። መጠንቀቅ ያለበት ማንኛውም ቦታ ያለ ህዝብ አጀንዳው እንዳይቀየር የሚያደርግ ጸጥታን አለመግባባትን በተቻለ መጠን በውይይት ለመፍታት መሞከር ነው ያለብን።
አቶ ዳያሞ የደቡብ ክልል ብልጽግና ፓርቲ አቋም ሊፈተሽ እንደሚገባም ተናግሯል።
የደቡብ ብልጽግና ፓርቲ የመተሻሸት ነገር አለው። ህዝቡም አሁን እያለ ያለው ተስፋ የሚያስፈርድ ነገር ነው። ተያይዞ በኔትወርክ መልክ አንዱ አንዱን አሳልፎ ያለ መስጠት ተጠያቂነት የለም። ችግር እንደማይፈቱ እያወቁ በቃ እኛው እንደገና ብሎ ይማማሉና በዚህ አይነት ነገር ይፈጠራል። የብልጽግና ፓርቲ ደቡብ ክልል ኢንተርናል ዲሲፕሊን የለውም፣ የሀሳብ ወጥነት የለውም። ይሄ ወላይታ ውስጥ ብቻ ያለ አይደለም።
አሁን እንግዲህ በደቡብ ክልል ወደ 14 የሚደርሱ ዞኖች በክልል እንዲደራጅ የሚል ጥያቄ አቅርበው ለፌዴሬሽን ምክር ቤት የተመሩም አሉ ወይም ተመርተዋል። የደቡብ ክልል ሰላሙ ተመልሶ ድሮ ወደ ነበረበት ወደ ልማታዊ እንቅስቃሴ እንዲመለስ ምንድን ነው የዚህ ከዚህ ችግር በምን አይነት መልኩ ነው ሊወጣ የሚችለው? ምንድን ነው መውጫው?
በነኝታ እንግዲህ አንድ ፕሪንስፕል አለ። አሁን ሁሉም ሲጠይቅ ምንድን ነው እንኳን የክልልነት ህገ መንግስቱ እንግዲህ መገንጠልን ድረስ ነው የሚፈቅደው። ስለዚህ የመብት ጉዳይ ካነሳ መከልከል የሚባልም ነገር የለም። ያው ማሰልጠን ነው እሱ የጠየቀው ነው የምትለው። ግን ህዝብ በደንብ ቢያውቀው ይወያይበት የዚህ የክልል ጠቀሜታውና ምናምን የሚል እድል የህዝብ የሚያገኝበት ህዝብ ስል አንድ ሳይድ በዚህ በፓርቲ መዋቅር ስር ያለው ብቻ ሳይሆን የተቃዋሚ ፓርቲ መዋቅርም ስር፣ ሲቪል ሶሳይቲ ስር፣ ሌላ ነጻ ህዝብ የሚሳተፍበት እድል ይፈልጋል። ይሄ ደግሞ ረጅም ሰላምን የሚፈልግ ነገር ነው። ቴክኒካሊ ለአስራ ምናምን በአንድ ጊዜ ሪፈረንደም እንኳን ለአካሄድ ብትል አቅሙም የለም። ይሄ የታወቀ ነው። ስለዚህ ቢያንስ ቢያንስ አመራሩ ኢንቴግሪቲ ኖሮት ህዝቡን አሳምኖ የተወሰነ አቅጣጫ ቢያስቀምጥ ነው የሚሻለው።
በወላይታ ሶዶ ዩኒቨርሲቲ የሶሻል አንትሮፖሎጂ መምህር ረዳት ፕሮፌሰር ኢዮብ አጫ መንግስት በዚህ ፍላጎት ላይ የተመሰረተ ውሳኔ ማስተላለፍ አለበት ብሏል።
መንግስት የህዝብ ጥያቄን እየሰማውኝ ለመፍታት ጊዜ ፈልጋለሁ ነው ብለው ጥናትም እያስጠና ነው ያለው። እኔ ይህ ነገር ቶሎ መስመር ይዞ ክልል ጥያቄ ይሰጠን ብሎ ሲሉ መንግስት በዛ ማዕከል ላይ ማድረግ የነበረበት ከላይ ማጥናት የለበትም ባይ ነው። ማጥናት የለበትም፣ ማስጠናት የለበትም። የተወካዮችን የህዝብ ድምፅ መሆኑ አለመሆኑም እዛ ፌዴሬሽን ምክር ቤት ያሉ ሰዎችን ማስፈረም አለበት መንግስት።
ይህንን የፖለቲካ ጥያቄ ተከትሎ ተጨማሪ የሰው ህይወት እንዳይጠፋም መጠንቀቅ እንደሚገባም ተናግሯል። በደቡብ ክልል የሚነሱ የክልልነት ጥያቄዎች የሚመነጩት ተጨማሪ ድጎማ አገኛለሁ ከሚል የኢኮኖሚ ጥቅም ፍለጋ ነው ብለዋል የወላይታ ሶዶ ዩኒቨርሲቲ መምህር ረዳት ፕሮፌሰር ኢዮባጣ።
ሶስት ወረዳ ያለውም ሀያ ሺህ ሰው መቶ ሺህ አምስት መቶ ሺህ የያዘው ሁሉም ጠይቃል ማለት ነው። ለማኔጅመንት እስኪ ያስቸግራል። ግምት ውስጥ የሚገቡ ነገሮች አሉ። ኢኮኖሚክ ነገሮች ይገባሉ። ህዝብ ቁጥር ይገባል። ወረዳ ብዛት ይገባል። የሚያገኙት መተዳደሪያ ገንዘባቸው ለአገሪቱ የሚያቀርቡት የሶስት መጠን ይገባል። ብዙ ነገር ግምት ውስጥ ገብቶ ነው እንግዲህ ዝም ብለህ አታደርግም አንድ ነገር የምትሰድምትልና። ስለዚህ ይህን ለማድረግ ለአራቱም ክልል መሰረት ይከብዳል። ግን በፈቃደኝነት የተመሰረተ ፖሊሲ እንዲመሰረቱ ታደርጋለህ። አሁን አንድ ወረዳ ብቻውን ክልል ወረዳ አይደለም። ስለዚህ አቅምም አይኖርም እና ሪሶርስም አይኖርም እና
የዞኑ አመራሮች ከክልል ጥያቄ ጋር በተያያዘ ከፌደራልና ከደቡብ ክልል መንግስት ጋር ቅራኔ ውስጥ መግባታቸውን የሚናገሩ የወላይታ ብሔር ተወላጆች አሁን በወላይታ ዞን የተፈጠረውን ሁኔታ መንግስት የወላይታ ህዝብ ጥያቄን ለማፈን የሚያደርገው ጥረት ነው ሲሉ ለቪኦኤ በሰጡት አስተያየት ከሰዋል። የደቡብ ክልል ምክትል የተመስተዳድር አቶ ርስቱ ይርዳ በበኩላቸው ከዚህ በፊት በነበረው ስርዓት ለዘመናት በኃይል ተከልክሎ የቆዩ የህዝብ ጥያቄዎችን ለመፍታት እንጂ የህዝብን ጥያቄ ለማፈን የለውጡ መንግስት አይሰራም ብሏል።
የወላይታ ህዝብ ጥያቄ ፍትሐዊ ጥያቄ ነው። የህዝቡ ጥያቄ መንግስት አዳምጦ ለመመለስ እየሰራ ነው። በዚህ ጥያቄ ሽፋን ግን ሌላ ሴራ የሚሰሩ ኃይሎች አመራሩን እየተጠቀሙ አመራሩን የእነሱን ተልእኮ ተቀብሎ እያስፈጸመ የህዝቡ ጥያቄ በአንድ በኩል በግጭት ምክንያት ከመንግስት ጋር ተባብሮ ተደጋግፎ ከባለመስራት ምክንያት ጥያቄው እንዲጓተት ወደኋላ እንዲሄድ ለማድረግ ህዝቡ ብስጭት ውስጥ እንዲገባና ከመንግስት ጋር እንዲጋጭ ለማድረግ ታስቦ ተጠንስሶ የሚሰራ ስራ ነው።
መቀመጫውን በሰሜን አሜሪካ ያደረገው ኦሞ ኢትዮጵያ አንድነትና ፍትህ ማዕከል ለአሜሪካ ድምጽ ራዲዮ በላከው ሁለት ገጽ መግለጫ ባለፉት 27 ዓመታት ውስጥ የነበረው ስርዓት ያሰረጸው የዘርና የቋንቋ ፖለቲካ ከአገራዊ አንድነት ይልቅ ልዩነትን ሰብኮ ጽንፈኝነትን አንግሷል ሲል ይከሳል። ኢትዮጵያ ከኢህአዴግ አገዛዝ ተላቃ የተሻለ ለውጥና የሽግግር ሂደት ከጀመረች 3 ዓመታት እንደሞላት የሚጠቅሰው ይኸው መግለጫ ለውጡን የማይፈልጉ ያሏቸው ቡድኖች ለውጡን ለሀገራዊ ግንባታና ለጥሩ ነገር መጠቀም ሲገባቸው በሃይማኖትና በዘር በመከፋፈል ግጭት በመቀስቀስ የሰው ሞትና የንብረት ውድመት እንዲከሰት አድርጓልም ብሏል። በወላይታ ዞንም ይኸው ጽንፈኛ ቡድን ቀስ በቀስ ስር በመስደድ ወላይታ ብቻውን እንዲደራጅና አብሮ ከኖረ ህዝብ ጋር እንዲጋጭ በማድረግ ብቻውን እንዲደራጅ የሚል ሐሳብ እንዲጎላ አድርጓል ብሏል። የኦሞ ኢትዮጵያ አንድነትና ፍትህ ማዕከል ለአንድነትና ለፍትህ የሚሰራ ድርጅት እንደመሆኑ ማንኛውም ህገወጥና የአመጽ ተግባርን አጥብቆ ያወግዛል ብሏል። መንግስት ሁኔታውን ለመቆጣጠር እጅግ የዘገየና ነገሮችን ከቁጥጥር ውጪ እስኪወጡ በመጠበቁ ጉዳዩን ያወሳሰበ እንደሆነ ብንገነዘብም አሁን ግን ህግ ለማስከበርና የዜጎችን ሰላም እንዲሁም ደህንነታቸውን ለማስጠበቅ የጀመረው እርምጃ በጥንቃቄና ኃላፊነት በተሞላበት መንፈስ አጠናክሮ እንዲቀጥል ማዕከሉ ጠይቋል። ይህ በእንዲህ እንዳለ የክልል አደረጃጀት ጥያቄዎችን የፌዴሬሽን ምክር ቤት እያጠና መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ መግለጻቸውም ተዘግቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ።